በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞስ ካርቪ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በቸርነቱና በበጎነቱ እንዲሁም በብዙ ባለ ጠግነቱ እኔና እናንተን ወደ መንግስቱ ክብር ያፈለሰን የዘላለም አምላክ እግዚአብሔር ይክበር ይመስገን። ጸጋውን ያለ መሳሳት ሀብታምና ደሃ ሳይል ለእያንዳንዳችን ሰጥቶ ለዚህ ይችላል እንድንበቃርቶናልና እና ይስጥልኝ እንደምናመሻችሁ ክብራን አድማጮቻችን። ዛሬም ተከታታዩን የሮሜን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። እግዚአብሔር በትላንትናው ምሽት ክፍለ ጊዜ በብዙ ባለ ጠግነቱና ቸርነቱ ብዙ ቃሉንም ደግሞ አስፍቶ አጥግቦናል አስተምሮናል። እስቲ ለዚህ ውለታ እንዲህ ያለን በዚህ ዝማሬ ምስጋና ብናቀርብለትስ? እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። ሆነት እንዲያለጡ መዜማ አገኘውን የቀባባ አምላክ ታላቅ ነው። እግዚአብሔር አገኘውንም በኑሮውና በአገልግሎቱ አብዝቶ ይባርከው። ሆነት ለኢየሱስ ክርስቶስ ለታችን ምንድነው? ጌታችን በጸጋው ስላዳነንና ስላጸደቀን ምን እንላለን? ምን እንከፍላለን? እግዚአብሔር ለዘላለም የተመሰገነ ይሁን። ንጸልይ። ጌታ ሆይ በዚህች ምሽት እንደገና ደግሞ አንተን ታምነን ቀርበናል። እንደ አባትነትህ መጠንና እንደ አባትነትህ ቸርነትህ ደግሞ እንደገና ሰማያዊውን ጌታዬ ሆይ ቃልህን ከላይ ታፈስልን ዘንድ በልቦናችንም መዝገብ ደግሞ እንድትጽፍልን እንለምንሃለን። አቤቱ ጌታችን ሆይ በዛሬውስ ቀን እንኳ ቢሆን ወጥተን መግባታችን ባንተ ጥበቃ ባንተ ቸርነት ካንተ በጎነትም የተነሳ ነውና እጅግ አድርገን እናመሰግንሃለን። አቤቱ ልዑል እግዚአብሔር አባታችን ሆይ አንተ በሰማይና በምድር ትገዛለ፣ ሁሉንም በሥራቱ ታከናውናለ፣ አትሳሳትም። እግዚአብሔር ሆይ አትደናቀፍም። ጌታ ሆይ ፍጹም ትክክል ነህ። ስለዚህም ደግሞ ባሪያዎችን በሰላም ትመራቸዋለ። ጌታ ሆይ ክብር ተመስገን። በዚህች ምሽት ደግሞ ልዑል ሆይ ና ልባችንን ባርከው፣ ለቃልህ ተገዢዎች እንድንሆንም ደግሞ እርዳን። ሰምተን እግዚአብሔር ሆይ እንዲሁ ዝም ብለን የምንመላለስ እንዳንሆን ፈጻሚዎች፣ አድራጊዎች፣ ያንተን ሥርዓትና ሕግ ጌታ ሆይ የምናከብር ሰዎች፣ እንዲሁም ለፈቃድህም ደግሞ ለዘላለም የምንገዛ ሰዎች አድርገን እንድትቀራርጸንና እንድታበጀን እንለምንሃለን። አቤቱ አምላካችን ሆይ ጊዜውንና ሰዓቱንም ሁሉ ባርክልን። መተላለፋችንና በደላችንን ሁሉ ይቅር በለን። ስለ ዘላለማዊና ስለ ታላቁ ስምህ ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከእግዚአብሔር የሚገኘው ጽድቅ በሚል አብይ ርዕስ ላይ በመመርኮዝ ሰፋ ያለ ትምህርት መማራችንና እግዚአብሔርን በዛው ታላቅን ቁም ነገር ለልቦናችን እንዳተረፈልን እምነታችን ነው። እግዚአብሔር የሚያድነን በመልካም ሥራችን ሳይሆን በክርስቶስ በማመናችን ብቻ ነው ማለታችንና የትላንትናው ምሽት ጥናታችንን ማገባደዳችን ይታወሳል። ዛሬም ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናል። እስቲ አስቀድማችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሮሜ ምዕራፍ 3 ቁጥር 28ን ተመልከቱ። ሮሜ ምዕራፍ 3 ቁጥር 28ን አውጡ። ትላንትናው ምሽት ክፍለ ጊዜ ጥናታችን ከቁጥር 27 የተመለከት ነው። ትምክህት እንግዲህ ወዴት ነው ብሎ ጳውሎስ መጠየቁን ነበር። ትምክህት እንግዲህ ወዴት ነው ብሎ ጳውሎስ ከጠየቀ በኋላ ራሱ ላነሳው ጥያቄ ራሱ መልስ ሲሰጥ እርሱ ማለትም ትምክህት ቀርቷል ብለን መደምደማችን ይታወሳል። ዛሬ ደግሞ እንዲህ ይለናል ጳውሎስ፣ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና ይላል። ቁጥር 28 ልብ ይሏል። ጳውሎስ ይህን የተናገረው ትምክህት ስለቀረበት ወይም አስፈላጊ ስላልሆነበት ምክንያት ተጨማሪ ገለጻ ለመስጠት ነው። ትምክህት የቀረበት ወይም አላስፈላጊ የሆነበት ምክንያት ምንድን ነው? ሰው የሚጸድቀው በእምነት በመሆኑ ነው። ቀጥሎ ደግሞ ጳውሎስ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? በማለት ይጠይቃል። ቁጥር 29 ልብ ይሏል። በሌላ አነጋገር ጳውሎስ ሰው መጽደቅ የሚችለው ሕግን በመጠበቅ ከሆነ እግዚአብሔር የአይሁዳውያን ብቻ አምላክ መሆኑ ነው። ደህንነት የሚገኘው በእምነት ብቻ ከሆነ ግን እግዚአብሔር የአይሁዳውያንም የአረማውያንም አምላክ ጭምር ነው ማለት ነው። አይሁዳውያን እንደሚያስቡት ከሆነ ሁለት አምላክ መኖር አለበት። አስተዋላችሁ? አይሁዳውያን እንደሚያስቡት ከሆነ ሁለት አምላክ አለ ማለት ነው። አንዱ ያይሁዳውያን ሌላው ደግሞ ያዛብ የሆነ አምላክ አለ ማለት ነው። አንድ አምላክ ብቻ መኖሩን ግን የራሳቸው ያይሁዳውያን ሃይማኖት የሚያስተምረው እውነት ነው። ዘዳግም ምዕራፍ 6 ቁጥር 4 ዘዳግም ምዕራፍ 6 ቁጥር 4 እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ክርስቶስ ከመምጣቱ በፊት አይሁዳውያን ይህን እውነት ለዓለም ሲያውጁ ኖረዋል። ቁጥር 30ን ተመልከቱ። አሁን የተገረዘን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ ያዛብ ደግሞ አምላክ ነው ይላል። አንድ እግዚአብሔር ብቻ አለ። እርሱም በብሉይ ኪዳን ዘመን ሕግን ለሰዎች ሰጥቷል። ሰው ግን ሕጉን መጠበቅ አቃተው። እግዚአብሔር ሰዎችን የሚያድነው ሕጉን ስለጠበቁ አይደለም። ሰው የሚድነው በእምነት በሚያቀርበው መስዋዕት ነው። ይህም ወደ ጌታ ኢየሱስ ክርስቶስ የሚያመለክት ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል ቁጥር 31። ዚላይ ስለ ህግ ሲናገር የግድ በሙሴ ህግ ብቻ የተገደበ አለመሆኑን ማስተዋል አለብን። የሚናገረው በብሉይ ኪዳን አማካይነት ስለተሰጠን መለኮታዊ መገለጥ በሙሉ ነው። እምነት የህግን ስራ አስቀርቶታል። እንደዚህ ስለተባለ ግን በብሉይ ኪዳን የተሰጠው መለኮታዊ መገለጥ በሙሉ ከጥቅም ውጪ አድርጎታል ማለት ነውን? በፍጹም እንደዚያ ማለቱ አይደለም። ይህንንም ለማስረገጥ ጳውሎስ በሚቀጥለው ምዕራፍ 2 ሰዎችን ማለትም አብርሃምና ዳዊትን እንደ ምሳሌ ያቀርባል። እነዚህ ሁለት ታላላቅ ሰዎች የዳኑት በእምነት እንጂ በሥራ አልነበረም። በመጀመሪያ ደረጃ አብርሃም የተወለደው የኖረውና የሞተው ሕጉ ከመሰጠቱ በፊት 400 ዓመታት አስቀድሞ ነበር። አስተዋላችሁ? አብርሃም የተወለደው የኖረውና የሞተው ሕጉ ከመሰጠቱ በፊት 400 ዓመታት አስቀድሞ ነበር። የሙሴ ሕግ በርሱ ዘመን ስላልነበር የኖረው በሙሴ ሕግ መሰረት አልነበረም። እግዚአብሔር አብርሃምን ያዳነው በእምነት ብቻ ነበር። ዳዊትስ ሕግን በመጠበቅ መዳን ይችል እንደነበር ታስባላችሁን? በፍጹም ወገኖቼ። ምክንያቱም ዳዊት ሕጉን እንዳፈረሰ ብሉይ ኪዳን ይናገራል። ያም ሆኖ ግን እግዚአብሔር አድኖታል። ዳዊት በእግዚአብሔር ተማመነ፣ በእግዚአብሔርም አመነ። ኃጢአቱን ለእግዚአብሔር ተናዘዘ። እግዚአብሔር ዳዊትን በእምነቱ ተቀበለው፣ በእምነቱም አዳነው። ወገኖቼ እኔና እናንተም ኢየሱስ ክርስቶስን የሕይወታችን ጌታና ዳኝ ስናደርገው ማንም እንሁን ምንም እግዚአብሔር ያድነናል። በፍርድ ቀን እግዚአብሔር ለእያንዳንዳችን የሚያቀርብልን ጥያቄ ስለ ኃጢአት በመስቀል ላይ የሞተልህን ልጄን ኢየሱስ ክርስቶስን ተቀብለዋልን የሚል ነው። ታዲያ ምን አይነት መልስ እንሰጠው ይሆን? እግዚአብሔር ለዚህ መልካም ምላሽ የምንሰጥ ሰዎች አድርጎ ይቅረጸን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የሮሜ መልእክት ምዕራፍ 3 ጥናታችንን እዚህ ላይ እንገታና አሁን ደግሞ አለፍ ብለን የምዕራፍ 4ን ትምህርት ጌታ በረዳን መጠን አብረን እንመለከታለን። አድማጮቼ በዚህ በሮሜ መልእክት ምዕራፍ 4 ውስጥ በዋናነት ስለ አብርሃም፣ ስለ ዳዊት እንዲሁም አብርሃም በእምነት ስለመጽደቁ በስፋት እንመለከታለን። እስቲ ሐሳቡን አንድ ጊዜ ልድገምላችሁ። በሮሜ ምዕራፍ 4 ውስጥ በዋናነት ስለ አብርሃም፣ ስለ ዳዊት እንዲሁም አብርሃም በእምነት ስለመጽደቁ በስፋት እንመለከታለን። በዚህ በእምነት ስለመዳን በሚናገር ክፍል ውስጥ የክርስትናን መሰረታዊ ትምህርትን ወይም ደግሞ አስተምህሮን እንመለከታለን። ጳውሎስ በግልጽ ሰው ኃጢአተኛ እንደሆነ ይናገራል። እግዚአብሔርም ለኃጢአተኛው ሰው ጽድቅን ሰጠ፣ በእምነትም አጸደቀው በማለት ይገልጻል። ይህንንም እውነት ለማስረዳት ከብሉይ ኪዳኖች ውስጥ ሁለቱን ማለትም አብርሃምንና ዳዊትን እየጠቀሰ ጳውሎስ ይናገራል። ጳውሎስ በነበረበት ዘመን በእስራኤል ሕዝብ ዘንድ በብሉይ ኪዳን ዘመን ከኖሩ ሰዎች ይልቅ ለአብርሃምና ለዳዊት ትልቅ ዕውቅናና ክብር ይሰጥ ነበር። አብርሃም የዕብራውያን ሁሉ አባትና መሠረት ሲሆን፣ ዳዊት ደግሞ ታላቁ ንጉሣቸው ነበር። ጳውሎስ በምዕራፍ 3 ውስጥ ሐሳቡን በሚገባ ለመግለጽ እንዲሁም በሕግና በወንጌል መካከል ያለውን አንድነት ለማብራራት እነዚህን ሁለት ጠቃሚ የሆኑ ሰዎችን አንስቷል። እነዚህ ሁለት ሰዎች ሁለት የተለያዩ አቅጣጫ የያዙ ከሌሎችም ጋር የማይቃረኑና የማይጋጩ ሐሳቦችን ወክለዋል። እዚህ ላይ አስተውሉ። በሕግ ውስጥም ይሁን ከሕግ በፊት እምነት የተለየ እግዚአብሔር ከሰው ልጆች የሚፈልገውና መሟላት ያለበት ነገር ነው። ከሕግ በፊት አብርሃም በእምነት ዳነ ወይም ሊጸድቅ ቻለ። አስተውሉ። ከሕግ በፊት አብርሃም በእምነት ዳነ ወይም ደግሞ ሊጸድቅ ቻለ። ዳዊት በሕግ ውስጥ ሆኖ በእምነት ስለ ጽድቅ ዘመረ። ጳውሎስ አዲስ አስተምህሮትን አምጥቶና ብሉይ ኪዳንን ሽሮ አይሁድን በባዶ ባሕር ላይ እንዲንሳፈፍ አላደረገም። ጳውሎስ በዘመኑ ለነበሩ ሰዎች መዳን በእምነት ብቻ እንደሚገኝ ለመግለጽ አብርሃምንና ዳዊትን በአንድ ጀልባ ውስጥ አስቀምጦ አሳያቸው። ሕግ ትምህርት ሲሆን፣ ልብ በሉ፣ ሕግ ትምህርት ሲሆን ሰውን በሕግ ውስጥ በማኖር ወደ ጌታ ኢየሱስ ክርስቶስ ይመራል ወይም ደግሞ ያመላክታል። ልድገምላችሁ። ሕግ ትምህርት ሲሆን ሰውን በሕግ ውስጥ በማኖር ወደ ጌታ ኢየሱስ ክርስቶስ ይመራል ወይም ደግሞ ያመላክታል። እስቲ ከዚህ ቀጥለን ስለ አብርሃም እንመልከት። አሁን በሚቀጥሉት 5 ቁጥሮች ውስጥ አብርሃም በእምነት እንደጸደቀ እንመለከታለን። ቁጥር 1ን ተመልከቱ። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን ይላል። ሮሜ ምዕራፍ 4 ቁጥር 1ን ይመለከቷል። ጳውሎስ ስለምን እንደሚናገር ለማወቅ እስቲ የተቃቀሳቸውን ነገሮች እንመልከት። ስለዚህ በስጋ የመጀመሪያ አባታችን የሆነ አብርሃም በሰው ተፈጥሮአዊ ጥረት ምን አገኘ እንላለን በማለት በምዕራፍ 3 ውስጥ አስቀድሞ ካነሳቸው ሐሳቦች ጋር አያይዞ በመናገር ምዕራፉን ይከፍታል። ከዚህ ክፍል እንደምንመለከተው ወንጌል መመጻደቅንና ሕግን ስለመሻር በውስጡ አጠቃልልም። በዚህም አብርሃምና ዳዊት ጳውሎስን ይጋሩታል። ጳውሎስ ምን እንላለን የሚለውን ቃል በዚህና በሌሎች አጭቃጫቂ የመልእክቱ ክፍሎች ተጠቅሟል። በመጀመሪያው ክፍሉ ጳውሎስ ሰው ኃጢአተኛ እንደሆነ ለማረጋገጥም ሆነ ለማስረዳት አልሞከረም። በዚህም ምክንያት ይህንን ቃል ከነዚህ ክፍሎች ውስጥ አላየንም። እንዲሁም በዚህ መልእክት የመጨረሻ ክፍል ውስጥ በአጠቃላይ አልተጠቀሰም። አብርሃም አባታችን የሚለው ቃል የሚገልጸው የእስራኤል ሕዝብ ታሪክ በአብርሃም እንደጀመረ ነው። አብርሃም አባታችን የሚለው ቃል የእስራኤል ሕዝብ ታሪክ በአብርሃም እንደጀመረ ነው የሚገልጸው። አብርሃም ለአይሁድ ሕዝብ መሰረትና አስፈላጊ ሰው ስለሆነ እያንዳንዱ የእስራኤል ሕዝብ አስቀድሞ የሚጠራው እርሱን ነው። ከርሱ በፊት ለነበሩት ለአዳምም ይሁን ለኖህ ምንም አይነት ክብርም ሆነ የራስነት ምልክት አይታይባቸው። አብርሃም ከተባለ ግን የማንነታቸው መገለጫ፣ የክብራቸው ምልክት፣ የኩራታቸው አለኝታ ሆኖ ነው የሚታያቸው። እነዚህ ህዝቦች አብርሃም የመጀመሪያው አባታችን ነው የሚል ኩራት አላቸው። በስጋ አባታችን የሆነ የሚለው አረፍተ ነገር አብርሃምን ነው የሚገልጸው። አስተዋላችሁ? በስጋ አባታችን የሆነ የሚለው አረፍተ ነገር አብርሃምን ነው የሚገልጸው። በስጋስ ምን አገኘ? አብርሃም በስጋው ያገኘው ነገር ቢኖር የሚኩራራበትን ነገር ሳይሆን ነገር ግን ሐፍረትንና ግራ መጋባትን ነበር። በርግጥ አብርሃም ታላቅ ሰው ነበር። በተለይ ሎጥን በሚመለከት የሰዶምንና የገሞራን ነገስታቶች ሳይሸልም አልተም። ነገር ግን በሌላው ድርጊቱ አብርሃም እግዚአብሔርን አላመነም። ስለዚህም ወደ ግብጽ ሸሸ። በዚያም በሚስቱ የተነሳ ይገሉኛል ብሎ ስለፈራ ዋሽ በሸሸበት በግብጽ አገር ማለት ነው። ሚስቱንም እህቴ ነች በማለት አሳልፎ ሰጠ። አብርሃም እንግዲህ ወዳጆቼ ሊኩራራበት የማይችልበት አንዱ ነገር ቢኖር ይህ ነው። አሁን ጳውሎስ ይህንን እንዴት አድርጎ እንዳሳደገው ተመልከቱ። ነገሩን ማለቴ ነው። ሮሜ ምዕራፍ 4 ቁጥር 2ን ተመልከቱ። አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም ይላል። አስተዋላችሁ? አብርሃም በሥራ ጸድቆ ወይም ደግሞ ጻድቅ ነው ተብሎ ታውጆለት ቢሆን ኖሮ ጸድቆ የሥጋ ሥራ ነውና የሚመካበት ነገር ይኖረው ነበር። ነገር ግን ወዳጆቼ ይህ መመካት በራሱ እንጂ በእግዚአብሔር ፊት ዋጋ አይኖረው። አብርሃም በእግዚአብሔር ፊት ሊቆጠርለት የሚችል ብዙ መልካም ሥራዎች እንዳሉት ነው የሚገመተው። በርግጥ አብርሃም ብዙ መልካም ሥራዎች ነበሩት። ነገር ግን በዚህ ሁሉ የተረዳ ነው ነገር ቢኖር እነዚህ መልካም ሥራዎች ለመዳኑ መሰረቶች ሳይሆኑ የመዳኑና በእምነት የመጽደቁ ውጤቶች ሆነዋል። ተመልክታችሁ ከሆነ ወይም ልብ ብላችሁ ከሆነ ያዕቆብ በመልእክቱ አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን ብሎ ስለተናገረ ከጳውሎስ ሐሳብ ጋር ይጋጫል ማለት አይደለም። ያዕቆብ ምዕራፍ 2 ቁጥር 21ን ተመልከቱ። በኋላ ያዕቆብ ምዕራፍ 2 ቁጥር 21ን ተመልከቱ። ይህንን ሐሳብ ስታነቡ ከዚህ ክፍል ያዕቆብ ሐሳብ ከጳውሎስ ሐሳብ ጋር ይጋጫል ማለት አይደለም። ያዕቆብ የሚገልጸው ሥራ በሕግ ሥር ስላለው ስለ ሥጋ ሥራ አይደለም። ምክንያቱም አብርሃም በወቅቱ በሕግ ሥራ አልነበረም፣ በእምነት ሥራ ውስጥ ነበረ። አብርሃም እግዚአብሔርን ስላመነ ይስሐቅን አሳልፎ ሰጠ። ነገር ግን ሰውቶት ይሆንን? በፍጹም። አብርሃም ልጁን ይሰዋ ዘንድ ጌታ ስላልወደደ ድርጊቱን እንዳይፈጽም ከልክሎታል። ለምን ይሆን ይህንን ያደረገው? ምክንያቱም ድርጊቱ ስህተት ነበርና ነው። እንደምትመለከቱት ወገኖቼ ጳውሎስም ሆነ ያዕቆብ የጠቀሱት አንድ አይነት ጥቅስን ነው። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ዘፍጥረት ምዕራፍ 15 ቁጥር 6 ያዕቆብ ምዕራፍ 2 ቁጥር 23 ሮሜ ምዕራፍ 4 ቁጥር 3ን በኋላ ተመልከቱ። ድርገምላችሁ ዘፍጥረት ምዕራፍ 15 ቁጥር 6 ያዕቆብ ምዕራፍ 2 ቁጥር 23 ሮሜ ምዕራፍ 4 ቁጥር 3ን በኋላ ተመልከቱ። ነገር ግን ያዕቆብ ይሄደው እስከ አብርሃም ሕይወት መጨረሻ ድረስ ሲሆን ይህም ልጁን ለመሰዋት አሳልፎ እስከሰጠበት ወቅት ነው። አብርሃም የቆመበት ስፍራ ደካማውና ኃጢአተኛው በቆመበት ስፍራ ላይ ነበር። የሚኩራራበት ሥራ እንዳለው እሙን ነው። ነገር ግን በእግዚአብሔር ፊት ሊኩራራበት የሚገባ አልነበረ። ምክንያቱም እግዚአብሔር የሥጋን ሥራ አይቀበልም። የሥጋ ሥራ በእግዚአብሔር ቅድስና ፊት ሊቆም አይችልም። አብርሃም ሊመካበት የሚችል አንድ ነገር አለ። እርሱም በእግዚአብሔር ማመኑ ነው። እስቲ ያለፍ ብለን ቁጥር 3ን ደግሞ አብረን እንመልከት። እንዲህ ይላል፣ መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ይላል። እዚህ ላይ እንግዲህ አስተውሉ፣ ጳውሎስ እዚህ ላይ ከመጽሐፍ ቅዱስ ጠቅሶ ተናግሯል። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የሚለው ሁሉ የእግዚአብሔር ቃል ነው። በዚህ በሮሜ መጽሐፍ ውስጥ ጳውሎስ ከብሉይ ኪዳን መጽሐፍት ውስጥ ከ60 በላይ ጥቅሶችንና ሐሳቦችን በቀጥታ ጠቅሶ ሐሳቡን ያብራራል። ይህም ከላይ የተመለከትነው ጥቅስ የተወሰደው ከዘፍጥረት ምዕራፍ 15 ቁጥር 6 ነው። እንዲህ ይላል፣ አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ጳውሎስም ያለው ወገኖቼ፣ መጽሐፍም ያለው እግዚአብሔር ለእናንተ የሚናገረው በቃሉ ነው የሚል ነው። ይህ እንዴት ድንቅ የሆነ ነገር ነው! ይህ ቃል ኪዳን ለአብርሃም የተሰጠው ለእግዚአብሔር ጥያቄን ባቀረበበት ወቅት ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ ሲል ጌታን ጠየቀ። ዘፍጥረት ምዕራፍ 15 ቁጥር 2 እግዚአብሔር ዘሩ እንደ ከዋክብት እንደሚበዛ ቃል ከመግባት በስተቀር ሌላ ዋስትና አልሰጠውም። በሌላ አባባል አብርሃም በእግዚአብሔር አመነ። ግልጽ የሆነውን የእግዚአብሔርን ቃል ዋጋ እንዳለው ቆጥሮ በእርሱ ላይ አረፈ። አብርሃም በማይዋሸው አምላክ በእግዚአብሔር አመነ፣ እግዚአብሔርንም አከበረ። አብርሃም እግዚአብሔርን ሲያምን እግዚአብሔር ቃል ኪዳኑን ሰጠ፣ ሊያደርገውም ተዘጋጀ። አብርሃምም እግዚአብሔር እውነት እንደ ተናገረ በልቡ አመነ። እዚህ ላይ የታየ ምንም ጥረት የለም። የአብርሃም እምነት በድርጊት የተገለጸ አይደለም፣ ነገር ግን በአመለካከት ደረጃ ያለ ነው። ልቡም በአጠቃላይ ከራሱ ሐሳብ ወደ እግዚአብሔርና ቃል ኪዳኑ ተመልሶ ነበር። ይህም ሁኔታ እግዚአብሔር የገባውን ቃል ኪዳን እንዲፈጽም አደረገው። እምነት በአብርሃም ውስጥ አያቸው፣ እምነት በአብርሃም ሕይወት ውስጥ ከመልካምነቱ የተነሳ የተሰጠው ሽልማት ወይም በሕይወቱ ውስጥ የተከናወነ የባህሪ ወይም የተፈጥሮ ለውጥ ያመጣ ሳይሆን በቀላሉ እግዚአብሔር የገባውን ቃል እንደሚፈጽም ማመኑ ነበር። ይህም ቃል ኪዳን የምድር ነገዶች ሁሉ በአንተ ይባረካሉ የሚል ነበር። ዘፍጥረት ምዕራፍ 12 ቁጥር 3ን ልብ ይሏል። ዘፍጥረት ምዕራፍ 12 ቁጥር 3 እንዴት ድንቅ ቃል ነው ወዳጆቼ! ጽድቅም ሆኖ ተቆጠረለት ይላል ቅዱስ ቃሉ። እግዚአብሔር እምነቱን ጽድቅ አድርጎ ቆጠረለት። እግዚአብሔር የአብርሃምን ድካም ተመለከተ፣ ጻድቅም አደረገው። አብርሃም ጻድቅ አልነበረም። ነገር ግን እግዚአብሔር በምን አይነት ሁኔታ ነው ጻድቅ አድርጎ ሊቆጥረው የቻለው? እስቲ ከቁጥር 4 እና 5 እንመልከት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። እዚህ ላይ ልብ በሉ እንግዲህ፣ ሰራተኛ ለሰጠው አገልግሎት የጉልበቱ ዋጋ ይከፈለው ዘንድ የተለመደ ሕግ ነው። ሰው ለብዙ ሰዓት ሰራ ወይም አንድ የተወሰነን ሥራ ሲያከናውን የድካሙ ያልታስቦ ይከፈለዋል። አብርሃም ሰራተኛ ሰው አይደለም፣ የተቀበለውንም ማግኘት አልነበረበትም። ደህንነቱንም ያገኘው በሌላው መሠረት ላይ ሲሆን ይህም ቢሆን የማይገባው ነው። የዚህም መሠረት የእግዚአብሔር ጸጋና በእግዚአብሔር በማመኑ ነበር። አብርሃም በሥራው አልጸደቀም። ወዳጆች ይህንን አስተውሉ። ይህ ቢሆን ደህንነትን በመልካም ሥራው እንደ ሽልማት ሆኖ አገኘው ትሉ ነበር። ነገር ግን ኃጢአተኛን በሚያጸድቅ በእግዚአብሔር አመነ። በቃ ዋናውና አስፈላጊው ነገር ይሄ ነው። እግዚአብሔር ያዳናቸው ብቸኛ ሰዎች ቢኖሩ ቀድሞ ጻድቃን ያልሆኑትን ሰዎች ነው። አንድ ሰው ተነስቶ እግዚአብሔር መልካምን ሰዎች አያድንም ማለት ነውን? ሊል ይችላል። ጥሩ ጥያቄ ነው። ግን አንድ ጻድቅ የሆነ ሰውን ልትጠቅሱልኝ ትችሉ ይሆንን? የኔ ደግሞ ጥያቄ ይሄ ነው። እግዚአብሔርስ መልካም ሆኖ አግኝቶ ያዳነው ሰው እስከዛሬ አይታችኋልን? የሚል ሁለተኛ ንጥያቄ ደግሞ መልሼ ጠይቃችኋለሁ። ነገር ግን አስቀድሞ እንዳየነውና መጻፍም እንደሚለው ጻድቅ የለም አንድስ እንኳን አይላልቃሉ። ሮሜ ምዕራፍ 3 ቁጥር 11 ንልብ ይሏል። ይህ እንግዲህ ወዳጆቼ የእግዚአብሔር መለኪያ ነው እንጂ የኔና የናንተ ትንሽ መለኪያ አይደለም። አንድን ሰው ጻድቅ ብላችሁ ልትጠሩት ከተነሳችሁ እግዚአብሔርን አሰተኛ ታደርጉታላችሁ። እምነቱ ጽድቅ ሆኖ ይቆጠርለታል የሚለውን የጌታን ቃል ልብ በሉ። ከዚህ እንደምንረዳው እምነት ብቻኛው መለኪያ እንደሆነ ነው። እግዚአብሔር ከእስራኤል እምነትን ይቀበላል። በእምነት ውስጥ የሚገኝ ምንም አይነት ሽልማት የለም። ነገር ግን ብቻኛው ነገር ቢኖር እግዚአብሔር የሰጠውን ስጦታ መቀበያ መንገድ ነው። እምነት እግዚአብሔርን ያከብራል፣ እንዲሁም ጽድቅን ለሰው ጠብቆ ያኖራል። እግዚአብሔር እምነቱን ስለተመለከተ ጽድቅን በውስጡ አኖረ። ይህም ጽድቅ ከእግዚአብሔር የተሰጠ ነጻ ስጦታ ነበር። ልንመለከተውም የሚገባ አስፈላጊውና ተቃሚው ጉዳይ ቢኖር ወዳጆቼ ይህ ነው። እግዚአብሔር ደግሞ በየለቱ ይህንን እምነት እንዲኖረንና ያለንን የጨበጥን እምነታችንን እንዲያሳድግልን እስከ መጨረሻውም ደግሞ በቤቱ እንዲያኖረን እርሱ በታላቅ ኃይሉና ችሎታው ይርዳል። እንግዲህ እዚህ ምሽት ጥናታችንን እዚህ ላይ እናገባድዳለን። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ ደናደሩ እግዚአብሔር ይባርካችሁ ያልን በሚቀጥለው ዝማሬ የምንሰናበታችሁ በጌታ ወንድሞቻችሁ ቴክኒሻን
አለማይ ነውይትና
ትምርቱ በኩልን ያበበ ከበደ ወርቅ የነበርኩኝ ሰላም ነው።
አስበቀለሎ ታስተሽ ነበር ያንተ ፍቅር ግን ወሰን ነበር ረትቻለሁ ተሸንፈያለሁ የሱስ ያንተ እጅ ሰጥቻለሁ ዛሬ በፍቅር ተማርኛለሁ። ላክረኝ ባዩን ለታሳፈረው እኔን መረጥከኛ ታጥማቱን ሰው አደለዩ ነው የሱስ ፍቅር አጣም ደይ ላመራረት ለኔ መደረስኝ ድንቅ ማዳን ያዩ ልቤ ተርታሩ ልቤ መሸበቀሎኑ ታሳሽ ነበረ ያንተ ፍቅር ግን ወስን ሰበረ ተሸንፈያለሁ የሱስ ያንተ እጅ ሰጥቻለሁ ዛሬ በፍቅር ተማርኛለሁ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።